the voice of America. VOA. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሰኞ ነሐሴ 22 ቀን 2009 ዓመተ ምህረት ምሽት አስተናጋጆች ሰለሞን ክሌና
አዳነች ተሳየንን አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ የተቃውሞ እንቅስቃሴና አፍሶ የማሰር ተግባር ሊኖር ይችላል በማለት የአሜሪካ ዜጎች ወደ ኢትዮጵያ መጓዝ ሊያስከትል ስለሚችል አደጋ አስጠንቅቋል። በተለይም አማራ ክልል ውስጥ በጎንደርና ባህር ዳር እንዲሁም በአንዳንድ የኦሮሚያ አካባቢዎች ተቃውሞ እንዳለ የሚገልጹ ወሬዎች ይሰማሉ ይላል ማስጠንቀቂያው። ይህ ማስጠንቀቂያ ባለፈው ሰኔ ወር ወጥቶ የነበረውን ይተካል ይላል የውጭ ጉዳይ ሚኒስቴሩ። የኢትዮጵያ መንግስት ድረገጾችን፣ ተንቀሳቃሽ ስልክንና የስልክ መስመርን የመገደብ ወይም የመዝጋት ዝንባሌ ያለው የዩናይትድ ስቴትስ ኤምባሲ ከአሜሪካ ዜጎች ጋር የመገናኘት ብቃቱን የኢትዮጵያ መንግስት ይገድባል። የአሜሪካ ኤምባሲ ለዜጎቹ የሚሰጠውን አገልግሎት ይገድባል። የአሜሪካ ዜጎች ቢታሰሩ የኢትዮጵያ መንግስት ለአሜሪካ ኤምባሲ አያሳውቅም ይላል የውጭ ጉዳይ ሚኒስቴሩ ያወጣው ማስጠንቀቂያ። ኢትዮጵያ ያሉት የአሜሪካ ዜጎች ከኤምባሲ ጋር የሚገናኙበት አማራጭ መንገድ ሊኖራቸው ይገባል። የአሜሪካ ዜጎች የተንቀሳቃሽ ስልካቸውን ቁጥር በኤምባሲው ማስመዝገብ አለባቸው። ስማርት ትራቭለር ኢንሮልመንት ፕሮግራም በተባለውም መመዝገብ አለባቸው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አጥብቆ ይመክራል።
የኬንያ ከፍተኛ ፍርድ ቤት ባለፈው ነሐሴ 8 ቀን የተካሄደውን ፕሬዝደንታዊ ምርጫ ውጤት አልቀበልም ሲል ክስ የመሠረተውን ተቃዋሚ ፓርቲ ክርክር መስማት ጀምሯል። ፕሬዝደንት ኡሁሩ ኬንያታ ራይላ ኦዲንጋን በ1.4 ሚሊዮን ድምፅ መብለጣቸውን ኦፊሴላዊው የምርጫ ውጤት ያሳያል። ይሁንና ናሳ የተባለው የተቃዋሚዎች ውህደት የምርጫው ሥርዓት ተቦርቡሮ ወደ መሰረቅ አምርቷል ሲል ይከራከራል። ዘጋቢያችን ጂል ክሬግ ከናይሮቢ የላከችውን ዘገባ ትዝታ በላቸው ታቀርባለች።
የኬንያ ከፍተኛ ፍርድ ቤት በዚህ ባለፈው ሳምንት ፍጻሜ የተቃዋሚ ፓርቲው የምርጫ ውጤት ተቃውሞ ላይ ከተወያየ በኋላ ዛሬ የፓርቲውን ክርክር መስማት ጀምሯል። እንደ አውሮፓ አቆጣጠር ነሐሴ 8 በተካሄደው ብሔራዊ ምርጫ ፕሬዝደንት ኡሁሩ ኬንያታ ራይላ ኦዲንጋን በ1.4 ሚሊዮን ድምፅ ብልጫ አሸንፈዋል መባሉ አይዘነጋም። ከምርጫው ዕለት ጀምሮ ዘ ናሽናል ሱፐር አላያንስ ወይንም ናሳ የተባለው የተቃዋሚ ፓርቲዎች ጣምራ ድርጅት የኮምፒውተር ድምፅ አሰጣት ሂደቱ ብሎም ምርጫው ተሰርቋል ሲል ቆይቷል። ከፍተኛው ፍርድ ቤት ታዲያ ዛሬ ለመጀመሪያ ጊዜ የተቃዋሚዎቹን አቤቱታ ሲሰማ የምርጫ ኮሚሽኑን ኮምፒውተር የመመርመር ስልጣን እንዲሰጣቸውና መረጃውን እንደሚያቀርቡ ነው የናሳ አባላት ያመለከቱት።
It is our order that the petitioners as well as the third respondents shall be granted
ኦዲንጋን የሚወክሉ ከሳሾችና ኬንያታን የሚወክሉ ተከራካሪዎች ኮምፒውተሩን መመርመርና አሁን የምንዘረዝራቸውን የሚፈልጉትን መረጃ ቀጥተው ለማስረጃ እንዲያቀርቡ ትዕዛዝ ሰጥተናል።
ዳኛ አይዛክ ሊዮናላ የዘረዘሯቸው አንዳንዶቹ መረጃዎች የኮምፒውተሩ ፋየርዎል ወይንም የቫይረስ መከላከያ የመክፈቻ ሚስጥራዊ ቃላት መግቢያዎቹን ይጠቀልላሉ። ፓርቲዎቹ ምርጫው የተቆጠረባቸውን ሰነዶች ከየጣቢያዎቹ እንዲወስዱ ዳኞቹ አዘው ስለዛሬው ትዕዛዝ ውጤት ነገ ለመስማት ፍርድ ቤቱ ቀጠሮ ሰጥቷል።
በትልቅነቷ አራተኛዋ የዩናይትድ ስቴትስ ከተማ የሆነችው ቴክሳስ ዛሬ ተጨማሪ አውሎ ነፋስ የተቀላቀለበት ከባድ ዝናብ ይኖራል ስለተባለ እየተዘጋጀች ነው። የመድን ሰራተኞች በጎርፍ መጥለቅለቅ ምክንያት መውጫ ባጡት በብዙ ሺህ የሚቆጠሩ ሰዎች ጋር መድረስ እየታገሉ ናቸው። የከተማ ባለሥልጣኖች በተናገሩት መሰረት 2000 የሚሆኑ ሰዎችን ለማዳን ተችሏል። 185 የሚሆኑት አስቸኳይ መድህን የሚያስፈልጋቸው ሰዎች እንዳሉ ታውቋል። ዋናው ዓላማ ሰዎችን ማትረፍ መሆኑን የገለጹት ከንቲባ ሲልቨስተር ተርነር እስካሁን ባለው ጊዜ 5500 የሚሆኑ ሰዎች ወደ መጠለያዎች እንደተወሰዱ ተቆመዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ ነው። ህንድና ቻይና በመስራቅ ሂማሊያ ሲያጨቃጭቅ የቆየውን ድንበር አስመልክቶ የነበረውን እጅግ አስጊ የሆነ ፍጥጫ ለማክተም ተስማምተዋል። የህንድ የውጭ ጉዳይ ሚኒስቴር ዛሬ ያወጣው አጭር መግለጫ ውሳኔ ላይ የተደረሰው በሁለቱም ሀገሮች መካከል ዲፕሎማሲያዊ ንግግር ከተደረገ በኋላ ነው ይላል። የቻይና የውጭ ጉዳይ ሚኒስቴር ደግሞ የሀገሪቱ ወታደሮች አካባቢውን መጠበቃቸው ይቀጥላል ሲል አስታውቋል። ይህ ማስታወቂያ የወጣው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለብሪክስ ጉባኤ ወደ ቻይና ይሄዳሉ ተብሎ በሚጠበቅበት ወቅት ነው። ሩሲያ፣ ብራዚል፣ ህንድ፣ ቻይናና ደቡብ አፍሪካ በመጪው ሳምንት ቻይና ይሰበሰባሉ። ህንድና ቻይና ከጉባኤው በፊት መፍትሄ እንዲያገኙ ጫና ሲደረግባቸው ቆይቷል።
ህንድ ውስጥ ጉሩ ጉርሚት ራም ራሂም ሲንግ ሁለት ሴት ተከታዮቻቸውን በወሲብ ደፍረዋል በሚል ክስ የ20 ዓመታት እስራት ተበይኖባቸዋል። ጠበቃቸው በተናገረው መሰረት ፈጸሟቸው ለተባሉት ሁለት ወንጀሎች ሁለት ተከታታይ 10 ዓመታት ተፈርዶባቸዋል። ሃሪያና በተባለ ሰሜናዊ ክፍለ ሀገር በምትገኘው ሮህታክ ከተማ በተያዙት ሲንግ ላይ የሚዳኙት ዳኛ ዛሬ በሄሊኮፕተር እንደተወሰዱ ታውቋል። ፍርዱ ከመሰጠቱ በፊት ከተማይቱ በብዙ ሺህ የሚቆጠሩ የጸጥታ ኃይሎች ተከባለች። ፖሊሶች ለመግደል የመተኮስ ትዕዛዝ ተሰጥቷቸዋል። መንገዶች በሽቦ አጥር ታጥረዋል። ባለፈው አርብ ሲንግ ጥፋተኛ ናቸው ከተባለ በኋላ የ38 ሰዎችን ሕይወት ያጠፋ ብጥብጥ ተካሂዶ ነበር። የሲንግ ደጋፊዎች ይበዙባቸዋል የሚባሉት ሀሪያና ፑንጃብ ክፍላተ ሀገር ኮሌጆችና ትምህርት ቤቶች ተዘግተዋል።
ፍልሰተኞች በሜዲትሬኒያን በኩል የሚያደርጉትን ህገወጥ ጉዞ ለአንድ ወር ያህል ለማቆም ስትል ኢጣሊያ ከህገወጥ ሰው አሸጋጋሪዎች ጋር ለተያያዙት ሊቢያውያን ሚሊሻዎች ገንዘብ እየከፈለች ነው የሚል ክስ ቀርቧል። በያዝነው ሳምንት ኢጣሊያ የደረሱት ጥገኝነት ጠያቂዎች ብዛት ከአምናው በ86% ቀንሷል። ይህ ሀቅ ታዲያ ከቀረበው ክስ ጋር ገጥሟል። ይህ ክስ የተሰማውም የአውሮፓና የአፍሪቃ ሀገሮች መሪዎች የፍልሰተኞችን ፍሰት ለመግታት ጉዳይ ለመነጋገር ፓሪስ በተሰበሰቡበት ወቅት ነው። ዋናው መሠረቱ ለንደን የሆነው ሚድል ኢስት አይ የተባለው የዜና ድረገጽ የኢጣሊያ መንግሥት ሳብራታ ከተማ ውስጥ ላሉት ግብረ ኃይሎች ገንዘብ እየከፈለ ነው ሲል ዘግቧል። ኢጣሊያ ትሰጣለች የሚባለው ገንዘብ ረዴትና ዕቃዎች በከተማይቱ የማዘጋጃ ቤት ባለሥልጣኖች በኩል እንደሚቀርብላቸው ድረገጹ ጠቁሟል። ሳብራታ ከተማ በሚሊሻዎች ቁጥጥር ስር እንደምትገኝ ድረገጹ አመልክቷል።
በመጨረሻም ባግዳድ ላይ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 10 ሰዎች ሕይወታቸውን አጡ፣ 28 ደግሞ ቆሰሉ። ፍንዳታው የደረሰው ሳድር ከተማ በተባለችው የሽዓዎች መኖሪያ ሲሆን ከሞቱት መካከል የሀገሪቱ የጸጥታ ሰራተኞች ይገኙባቸዋል። እስካሁን በሉ ጊዜ ለጥቃቱ ኃላፊነት የወሰደ የለም። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በኦሮሚያ ክልል የተለያዩ ከተሞች ካለፈው ሳምንት ረቡዕ ነሐሴ 17 ቀን ጀምሮ ለአምስት ቀናት ተጠርቶ የነበረው ቤት ውስጥ የመቀመጥ አድማ የተያዘለትን ግብ በመምታቱ በሦስተኛው ቀን እንዲቋረጥ መደረጉን አስተባባሪዎቹ በማኅበራዊ ሚዲያ ከገለጹ በኋላ በአንዳንድ ከተሞች ከቅዳሜ ጀምሮ የትራንስፖርት አገልግሎት ለመስጠት የተንቀሳቀሱ አሽከርካሪዎች ሥራ ላቋረጡበት ቅጣት እንዲከፍሉ መባላቸውና አንዳንዶቹም ሱቆቻቸው እንደታሸጉባቸው ገልጸዋል። የኦሮሚያ ክልል መንግሥት ማንም ዲሞክራሲያዊ መብቱን ተጠቅሞ ተቃውሞውን በአድማ ቢገልጽ መብቱ መሆኑን መናገራቸው ይታወሳል። በተያያዘም በቢሾፍቱ ሆራ አርሲዲ ሐይቅ ሕይወታቸው ለጠፋ ሰዎች በክልሉ መንግሥት የተሠራው ሐውልት ተቃውሞ ገጥሞታል። ቀጣዩ የጽዮን ግርማ ዘገባ ሁሉንም ይዳስሳል።
ባለፈው ሳምንት ከረቡ ነሐሴ 17 እስከ እሁድ ነሐሴ 21 2009 ዓመተ ምህረት ድረስ ነበር በማህበራዊ ሚዲያ በተለይ በፌስቡክና በትዊተር ገጾች ላይ በኦሮሚያ ክልል ቤት ውስጥ የመቀመጥ አድማ ተጠርቶ የነበረው። የዚህ አድማ ዋና ዓላማዎች በሚል ሲገለጽ የነበረው በዚህ አመት ከ9 አመት በኋላ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህን ተከትሎ የወጣው አመታዊ ግብር የተጋነነ ነው የሚል ሲሆን፣ ሁለተኛው ደግሞ በአሁኑ ሰዓት በእስር ላይ የሚገኙት የኦሮሞ ፌደራላዊ ኮንግረስ ሊቀመንበር ዶክተር መረራና ምክትል ሊቀመንበሩ አቶ በቀለ ገርባን ጨምሮ በፖለቲካ ምክንያት የታሰሩ ሰዎች ይፈቱ የሚል ነበር። አድማው አርብ ለት 3ኛ ቀኑን ካጠናቀቀ በኋላ አድማውን ቄሮ ወይም ወጣቶች የሚል መጠሪያ ባላቸው በህዝብ ላይ በደል የተፈጸመ ነው ብለው በሚያምኑና ይህንንም እንቅስቃሴ በማስተባበር ላይ ናቸው በተባሉ አካላት ሲመራ መቆየቱንና እነሱም አድማው ግቡን በመምታቱ ምክንያት በ3ኛው ቀን መቋረጡን በማህበራዊ ድረገጽ ይፋ አድርገዋል። ይህንን እንቅስቃሴ በመወከል መረጃን በማሰራጨት ላይ የነበረው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድም ይህንኑ ጠቅሶ ማምሻውን የጋራ መግለጫ ነው ያለውን ይፋ አድርጎ ነበር። በዛሬው ዕለት እኔም ከቄሮ አስተባባሪዎች አንዱ ነኝ ያለ ወጣት ወደ ኢትዮጵያ ደውዬ ያነጋግሬ ነበር። አድማው ተጠርቶ የነበረበት ምክንያት ተመሳሳይ መሆኑን ይናገራል። ድምጹን እንድንቀይር በጠየቀው መሰረት ድምጹን ቀይረናል።
ተቋረጠው በጣም በሚፈለግ ሁኔታ በየሶስቱ ቀናት ስለተደረገ ከዚህ በኋላ ይበቃል ተብሎ ፖስት ስለተደረገ ነው እና ያሉ ቄሮችም ተስማምቶ ከዚህ በኋላ ይበቃል አሸንፈናል፣ ለዚህ ከነገ ጀምሮ ይከፈቱልም ነገር ብሎ ነው ተባባሉ።
የአምስት ቀን አድማ ጥሪ ሲደረግ ምን ለማሳካት ነበረ? ምን ሀሳብ ተይዞ ነበር የተደረገው?
እንግዲህ ሀሳቡ በጣም የታወቀ ነው። እሱም መጀመሪያ አካባቢ ላይ የተጣለው ከአቅማቸው በላይ ግብር እንዲከፍሉ፣ ሁለተኛዎች ፕሮፌሰር መረራ ጉዲና፣ በቀለ ገርባና ሌሎችን ጨምሮ እንዲፈቱ የሚለውና ሌላ ማለ።
ስለዚህ ምኑ ነው ታዲያ ስኬቱ? አሁን እንግዲህ እንደነገርከኝ የግብር አለ፣ ከዛ ደግሞ የእስረኞች አለ፣ አልተፈቱም።
ስኬት አለ፣ የተወሰነ ስኬት አለ፣ ለወደፊት የምስሩት ነገር አለ። እሱ ማየት እኛም ለወደፊትም ደግሞ ከዚህም በላይ ሌላ እርምጃ ስንወስድ ይለቃሉ አይግቡም ይቀንሳሉ። ባይዘዌ አንዳንድ ቦታ ላይ ቀንሰዋል። በተለይ አምቦ ላይ በ50% ቀንሰዋል የሚሉም አለ። ትንሽ ለውጥ አለ።
ከዛ በኋላስ አሁን ከሶስት ቀን ተቃውሞ አቁሟል። አሁን ከዛ በኋላ የከተማ ሁኔታ ምን ይመስላል?
አሁን አንዳንድ ቦታ ላይ ባጃጆች ሲበዛ ናቸው። አንዳንድ ሱቅ መጀመሪያ ራሱ ያልታሸጉ ሱቆች ተከፍተዋል፣ ስራ ጀምረዋል። ግን አስፋልት ላይ ያሉት ሱቆች እና መናኸሪያ ገብቶ ከመናኸሪያ የሚወጡ መኪናዎች ስራ አልጀመሩም። ምክንያቱም መኪናዎች ለመኪናዎች መውጫ አልተሰጠም። ሌሎች ደግሞ ለሱቅ ያልታሸገ ሱቅ ባለንብረቱ ለመክፈት ሲሄድ መጀመሪያ የሚዘጋችው አሁን ደግሞ መከፈት ችሎ የሚለው ነገር ነው።
እንደዚህ አይነት ነገር ያለው የት አካባቢ ነው?
እና እዚህ አምቦ መናራ ፊት ለፊት ወደ አዋሮ አካባቢ ለፈልክ ላይ መጀመሪያ የታሸገ እና መናራ አልተከፈተም እስካሁን ድረስ። ዛሬ ራሱ ወደ ከአምቦ ወደ ጉደር የሚሄዱ ባለ ጉዳዮች ወይም ገበያ ትልቅ ገበያ ነው አለው ዛሬ ጉደር ባጃጅ ኮንትራት ውስጥ ነው እየተጓዙት ያሉት።
እንደዚህ ወጣትና ሌሎች ያነጋገርናቸው ወጣቶችም ከአድማው በኋላ ወደ ስራ ሲመለሱ ሌላ ችግር ገጥሟቸዋል። የነቀምቴው ወጣት ያለንም ይህንኑ ነው።
ያው መንገድ ትራንስፖርት ለምን መጀመሪያ ቆማችሁ ተብሎ ባጃጅ 10,000 እንድትቀጡ ወይ ደግሞ የመጨረሻ ማስጠንቀቂያ ወዛችሁ ወባ ወረቀት እንጂ እንዳሰቡ ተብሎ በቃ ባጃጅ ቆሟል እንዳለ የፖሊስ ጣቢያ ውስጥ።
ከስራ ማቆም አድማው ጋር በተያያዘ ነው ይሄ እርምጃ የተወሰደው?
አዎ። ለምን ያቆማችሁ? መጀመሪያ ማን አቆሙ ስላለ ነው ያቆማችሁት። አሁን ደግሞ በማን ፍቃድ ነው የምትሰሩት ብሎት በቃ ሚኒባስ ባጃጅ እንዳለ ፖሊስ ጣቢያ ውስጥ ነው ያለ።
ሌላስ እንቅስቃሴ? ሱቆች ተከፍተዋል፣ ሌሎች እንቅስቃሴዎች አሉ?
ሱቅ አልፎ አልፎ ነው እንጂ ታሽጓል፣ አልተከፈተም።
በማን የታሸገው?
ከተማ አስተዳደር ነው ያሸገው። ባለፈው ማክሰኞ እና ቅዳሜ ነው ታሸገ።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ባለፈው ሳምንት አርብ አድማውን በተመለከተ ከአሜሪካ ድምጽ ተጠይቀው ተከታዩ ምላሽ ሰጥተው ነበር።
ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ፣ የሬት አገልግሎቱ ዘግቶ፣ ባጃጁን ስራ አስቁሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መጥቶ እንደሆነ ሁሉ ሌላው ደግሞ የዕለት ጉርሴ ላገኝ ነው፣ ሱቄን ከፍቼ መነገድ አለብኝ፣ ትክክሌን ከፍቼ አገልግሎት መስጠት አለብኝ ብሎ በሚልበት ሰዓት ሌላው ላይ ደግሞ ጫና መፍጠር ኢ ዲሞክራሲያዊ አካሄድ ነው። ይሄ ስህተት ነው። መንግስት የዜጎችን ዲሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና ፈጥራለሁ፣ ተቃውሞዬን አሰማለሁ የሚለው አካል መብት እንዳለው ሁሉ በዚህ በተቃራኒ ደግሞ አይ እኔ የዕለት ስራዬን ሰርቼ የዕለት ጉርሴን አግኝቼ ልጆቼ ማሳደግ ወደ መደበኛ ኑሮዬ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ስህተቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎችም እንደምትገነዘቡት እከሌ የሚባል ሰውዬ ሱቁን ከፍቷልና እርምጃ ወሰዱበት፣ እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ ይወሰድበት፣ መኪናውን አውጡ የሚል አካሄድ ነው ያለው። በዚህ አካሄድም ጉዳቶች ደርሰዋል። ተጨባጭ ጉዳቶች እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው።
ይህንኑ ምላሽ ተሞርክዤ ወደ ጊምቢ በደወልኩበት ወቅትም አንድ ነዋሪ አነጋግሬ ነበር።
ጊምቢ ዛሬ ወደ ሌላ ወደ ሱቅ አካባቢ ተረጋግተዋል። ትንሽ ወደ መናኸሪያ አካባቢ ነው ችግር ያለው።
ምንድን ነው መናኸሪያ አካባቢ ያለው ችግር?
አለፈው ከ16 ጀምሮ ሲወጡ ስላልነበሩ መኪኖች እነዛ መኪኖች ከ16 ጀምራችሁ ስትሰሩበት የነበረውን ረሲት አቅርቡልን ተብለዋል። ያን ረሲት የሌላቸው ሹፌሮች ደግሞ 2500 ብር እንዲቀጡ እየተደረገ ነው።
ይሄ የሚደረገው በማን ነው?
ይሄን የሚያደርጉት መንገድ ላይ ቁመው ትራፊኮች ናቸው።
ይሄ የተደረገበት ያዩት ደረሰኝ የተቀጣ ሰው አለ ወይስ ምኑ እርምጃ ወሰዱ አሽከርካሪዎቹ?
አብዛኛው አሽከርካሪዎች ባለ ንብረቱን ጠይቁ ነው። ባለ ንብረቶች ደግሞ አንከፍልም እያሉ ነው። ሹፌሮቹ መንገድ ላይ ትራፊኮቹን እኛ አናውቅም፣ ባለ ንብረቶቹን ጠይቁ እያሉ ነው።
ስለዚህ በሁለቱ መካከል አለመግባባት ነው ያለው እንጂ ወደ እርምጃ ተገብቶ የከፈለ ሰው የለም።
ይኖራል እንግዲህ፣ ያው በተጨባጭ ከፍሎ አላየውም እንጂ።
እርስዎ የጊምቢ ከተማ ነዋሪ ኖት። በዚህ የተቃውሞ እንቅስቃሴ ውስጥ እንግዲህ ባለፈው የመንግስት ባለስልጣንም አነጋግረን ነበር እና አንዳንዶች ተቃውሟቸውን ሲገልጹ፣ አንዳንዶች ደግሞ ሰርተው መብላት የሚፈልጉ አሉ የሚል አስተያየት ሰጥተው ነበር እና እንዴት ተመለከቱት ይህንን የሶስት ቀኑን የነበረውን አድማ? ሰዎች በፍላጎታቸው ወደው ፈቅደው ያደረጉት ነው ወይስ አድማው እንዴት ነበረ?
ምንም አይገናኝም። ይሄ የኦሮሚያ መንግስት ኮሚኒኬሽን የተናገሩት ሌላ ነው፣ በግንቢ ግን ሲፈጸም የነበረው ሌላ ነው። በፍላጎታቸው ነው የሚባለው ነገር ምንም ነገር የለም። በቃ የሚዘጋውን በኃይል እየሄዱ ክፈቱ፣ ፖሊሶች፣ የንግድና ኢንዱስትሪ ቢሮዎች እየሄዱ ካልከፈታችሁ እናሽጋለን እምቢ ያሉትን እያሸጉ እያሰሩ እንደዛ ነው።
መዝጋቱና የተቃውሞ አላማ ምን ነበረ? ነዋሪዎቹና አስተያየት ሰጪዎቹ እንደሚሉት አላማው ነጻነትንና መብትን የመጠየቅ ነው ብለዋል። በኦሮሚያ ክልል ሁለተኛው ተቃውሞ በስፋት ከተቀሰቀሰ 1 ዓመት ከ10 ወር አስቆጥሯል። የመጀመሪያው ተቃውሞ የተቀሰቀሰው በ2005 ዓ.ም በአዲስ አበባ ላይ ተግባራዊ ይደረጋል የተባለው ማስተር ፕላን ንድፍን ተከትሎ የተቀሰቀሰው ተቃውሞ ነበር። ይህ ከሆነ ከ1 ዓመት ተኩል በኋላ የተቀሰቀሰው ተቃውሞ ግን እስካሁን በተለያየ ምክንያት ሲነሳና ሲበርድ ወደ ሌሎች ክልሎች ሲዛመትና ጥያቄዎቹም የተለያየ መልክ ሲይዙ ቆይተዋል። በዚህ ወቅት በርካታ ሰዎች ሕይወታቸው አልፏል። እስካሁን በቁጥሮች ላይ ስምምነት የተደረሰበት አሃዝ ባይኖርም መንግስት፣ የሀገር ውስጥ ሰብአዊ መብት ኮሚሽን፣ በሀገር ውስጥ የሚገኙ ተቃዋሚ ፓርቲዎች እንዲሁም ዓለም አቀፍ የሰብአዊ መብት ተሟጋቾች የበርካታ ሰዎች በተለይ ደግሞ የወጣቶች ሕይወት ማለፉን ይፋ አድርገዋል። በርካቶች ቆስለዋል፣ ንብረት ወድሟል፣ በሺዎች የሚቆጠሩ ሰዎች ታስረዋል። ይህ ሁኔታ እስካሁን ሀገሪቱን ወዳልተረጋጋ ጉዞ ውስጥ ከቷታል። በዚህ ጊዜ ውስጥ ከተከሰቱት አሳዛኝ ሁኔታዎች አንዱ የኦሮሞ ማህበረሰብ አባላት ዓመታዊ በዓል በሚያከብሩበት የሆራ አርሰዲ ሐይቅ የተከሰተው ነው። ይህን በተመለከተ በወቅቱ በስፋት ዘገባ ማቅረባችን የሚታወስ ሲሆን በአጠቃላይ በዛን ዕለት ሕይወታቸው የጠፋው ሰዎች ተረጋግጠው ነው የሞቱት የሚለው የመንግስት መግለጫና የለም በመንግስት ኃይሎች በተወሰደው እርምጃ ነው የሚለው እስካሁን በገለልተኛ ወገን ተጣርቶ ትክክለኛ መረጃ ያልወጣበት ነው። በዚህ ባሳለፍነው ሳምንቱ ማብቂያም በዚህ ዕለት ሕይወታቸው ለጠፋው ሰዎች የመታሰቢያ ሐውልት ተሰርቶ በኦሮሚያ ክልል መንግስት እንዲመረቅ ተደርጓል። ይህ ሐውልት ተቃውሞ ገጥሞታል። ተቃውሞ ምንድን ነው ስል ማምሻውን አንድ ወጣት ጠይቄ ነበር።
ሐውልቱ ወካይ አይደለም ማለት በሰውም ስሜት በእኔም ስሜት ያንን የሆነውን ነገር የሚወክል አይደለም። ለምንድን ነው? አንደኛ የተጻፈው ጽሑፍ ነው። ሁለተኛ ኢቨን ነገሮቹ የተከሰቱበትና አሁን የተሰራበት ቦታ ፈጽሞ የማይገናኙ ናቸው። ያንም እነኚህ ነገሮች ራሱ ጥያቄ የሚያጭሩ ስለሆኑ በህዝቡ ዘንድ ብዙ ተቀባይነት አላገኘም። ሰውም
የት ነው የተተከለው? ሁለት ምክንያቶች አሉ ብለሃል። እንግዲህ የመጀመሪያው መተከሉ ቦታው ላይ ነው። የት ነው የተተከለው? ቦታው
የተተከለው በቦጋያ ሐይቅ ላይ ነው። እንደምታውቀው ቢሾፍቱ 7 ሐይቆች አሉት። ከ7 ሐይቆቹ አንደኛ ሰዎች የሞቱበት ሆራ አርሰዴ ነው። ሆራ ላይ ማለት ነው። በየአመቱ ሰዎች የሚያከብሩት እሬቻን የሚያከብሩት ሆራ ላይ ነው። ሰው የሚሞተ ሆራ ነው። ባይዛ እኔ በዛም ዕለት እዛ ነበርኩኝ፣ በቦታ ላይ ነበርኩኝ። እና አሁን ደግሞ የተተከለው ምንድን ነው? ባቡጋያ ላይ ነው። ባቡጋያ ማለት ኦልሞስት አትሊስት በቃ ቢያንስ 3 ኪሎ ሜትሮችን ከሆራ የሚርቅ ሌላኛው ሀይቅ ነው ማለት ነው።
ሁለተኛው ደግሞ ቅሬታው ጽሁፉ ነው ብለው
ሰደን ቤብ ነው ብለው በኦሮምኛው ተሳ ነው ሙለ ማለት ድንገት የሚለውን ቃል የአማርኛውን ቃል ሪፕሬዘንት ያደርጋል ብዬ ይወክላል ብዬ አስባለሁ። ነገሩ ድንገት አይደለም ነው ማለት ድንገት የሚባለው ላይክ አሁን የመሬት መንቀጥቀጥ፣ የመኪና አደጋ እነኚህ ነገሮች ቢሆን እውነትም ያው ድንገት የሚያሰኝ ነገር ነው። ግን አሁን ድንገት አያሰኝም። ይሄ እኔ በቦታው ነበርኩኝ የሆነውም ነገር ድንገትም አልነበረም። ለዚህ ነው ብዙ ሰዎች ድንገት የሚለው ቃል መጠቀም የለባቸው ነው።
ይህን በተመለከተ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ጋር ተደጋጋሚ የስልክ ሙከራ አድርጌ ነበር። ለዛሬው ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። በነገው ምሽት ምላሻቸውን ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
አሁን ደግሞ ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ሄሪኬን ሃርቪ በተባለው ከባድ አውሎ ነፋስ የተቀላቀለበት ዝናብ ሳቢያ የዩናይትድ ስቴትስ ከተማዋ ቴክሳስ ክፍለ ሀገር፣ ሂውስተን ከተማ አካባቢና በሉዊዚያና ክፍለ ግዛትም አንዳንድ አካባቢዎች በከባድ ጎርፍ ተጥለቅልቀዋል። በብዙ ሚሊዮኖች የሚቆጠሩ አሜሪካውያን በሚኖሩበት አካባቢ ሄሪኬን ሃርቪ ባስከተለው ጉዳት ፈጥኖ ደራሽ እርዳታ ሰራተኞች መውጫ ካጡ ሰዎች የሚቀርቡላቸውን የድረሱልኝ ጥሪዎች ለማስተናገድ እጅግ በጣም ተጨናንቀዋል። የቴክሳስ ክፍለ ሀገር ገዢ ግሬግ አበት ከፌዴራሉ መንግስት እየተደረገ ስላለው ድጋፍ አመስግነዋል። ፕሬዚደንት ትራምፕም ሃርቪ ያደረሰውን ጉዳትና የእርዳታ እንቅስቃሴ ለመመልከት ነገ ወደ ሂውስተን ከተማ እንደሚጓዙ ዋይት ሀውስ አስታውቋል። ዝላቲካ ሆክ ያቀናበረችውን ዘገባ ቆንጅታዬ ታቀርበዋለች። መኖሪያቸውን ለቀዋል ተብለው የወጡ የሂውስተን ከተማ ነዋሪዎችን አነጋግራለች። ቀጥሎ ይቀርባል።
በከባድ ጎርፍ በተመታው የቴክሳስ ጠረፍ አካባቢ ነዋሪዎችን ፈልጎ ለማውጣት የተያዘው ፈጥኖ ደራሽ ስምሪት ከትናንትና ጀምሮ ተጠናክሮ ቀጥሏል። በአንዳንድ አካባቢዎች ውሃው በአንድ ሜትር ከፍታ የተኛባቸው ጎዳናዎች አሉ። ካምረን ኮሊንስ የተባሉ የአካባቢው ነዋሪ ምግብ ፍለጋ በውሃው ውስጥ እየተንቦራጨኩና እየተንገዳገድኩ የሞት ሞቴን ወጣሁ፣ ወንዝ ውስጥ የገባሁ ነው የመሰለኝ ብለዋል።
መኪናዬን ውሃው ገብቶ አጥለቀለቃት። እዛ ጋ ያለው የመኖሪያ ፎቅም መጥለቅለቅ ጀምሯል።
የአየር ሁኔታ መስሪያ ቤት ባለስልጣናት ሃርቪ ያስከተለውን ጎርፍ ቴክሳስን እስካሁን ከገጠሟት ሁሉ የከፋ እንደሆነ ነው የሚናገሩት። ቅዳሜ ዕለት መኪናቸውን በጎርፍ በተጥለቀለቀው መንገድ ላይ ሲያሽከረክሩ የነበሩ አንዲት ሴት ሞተዋል። መንግስት በጎርፍ ውስጥ ከመንዳት ተቆጠቡ በማለት ህዝቡን እያስጠነቀቀ ነው። አውራ ጎዳና ላይ መኪናቸውን እየነዱ ሳሉ ከባድ ዝናብና ጎርፍ የያዛቸው ሪካርዶ ማርቲኔዝም የመንግስትን ምክር ያጠናክራሉ።
ከቤተሰባቸው ጋር ቤት ውጭ ማለት ነው የሚበጀው።
ሂውስተን ከተማ ውስጥ በጎርፍ ከተጥለቀለቁ ቀበሌዎች የእርዳታ ሰራተኞች በሄሊኮፕተሮች፣ በጀልባና ከፍታ ባላቸው መኪናዎች ነዋሪዎችን እያወጡ ወደ መጠለያዎች እያጓጓዙ ናቸው። በጎርፉ የተከበቡ ነዋሪዎች ጣሪያ ላይ ወጥተው እንዲታዩ አንሶላ ወይ ፎጣ እንዲያውለበልቡ ተመክረዋል። የቴክሳሱ አገረ ገዢ አሁንም መድረሻ አጥተው የተጨነቁትን ነዋሪዎች አይዟችሁ እንደርስላችኋለን በማለት እያረጋጉ ናቸው።
Our top priority is to protect human life. And from the state of Texas side,
ዋናው ቅድሚያ ትኩረታችን የሰውን ህይወት ማትረፍ ነው። ስለዚህ ቴክሳስ ውስጥ ከአካባቢ ባለስልጣናት ጋር ሆነን ዜጎቻችንን ለማትረፍ የቻልነውን ሁሉ እናደርጋለን።
የሂውስተን ከተማ ከንቲባ ሲልቨርስተር ተርነር በበኩላቸው ሃሪኬን ሃርቪ የማህበረሰባችን መፈተኛ ነው፣ ከተማችን ከዚህ አደጋ እንደምትወጣ እተማመናለሁ ብለዋል።
If we remain calm And if everybody does his or her part, we will get through this with minimum loss.
ሁሉም የበኩሉን ካደረገ ብዙ ህይወት ሳይጠፋ እንወጣዋለን። ከተማችንም አገግማ ወደፊት ትራመዳለች። ያ እንዲሆን ግን ሁሉም የድርሻውን ማድረግ ይኖርበታል።
ፕሬዝዳንት ዶናልድ ትራምፕ በፌደራሉና በክፍለ ሀገር ደረጃ እየተደረገ ያለውን የርዳታ ምላሽ አድንቀዋል። በትዊተር ባወጡት መግለጫ ኤክስፐርቶች በ500 ዓመት አንዴ የሚታይ ጎርፍ ብለውታል። ግዙፍ ጥረት እያደረግነን በጥሩ ሁኔታ እየተከናወነ ነው ብለዋል። ወደ ቴክሳስ የሚሄዱትም የሳቸው ጉዞ ትኩረቱን ከርዳታ ጥረቶቹ ላይ እንደማይሻማ እርግጠኛ ከሆንኩ ብቻ ነው ብለዋል። ከዩናይትድ ስቴትስ ከተሞች በትልቅነቷ አራተኛ የሆነችው ሂውስተን ብዛት ያላቸው ኢትዮጵያውያን ይኖሩባታል። ለመሆኑ ሃርቪ እንዴት አደረጋችሁ ብለን ስንደዋውል አርፍደናል። ከየቤታችሁ አትውጡ በመባሉ ክትት ብለናል ነው ያሉን። ሁለት እህትማማቾችን አግኝቻለሁ። አንደኛዋ መኖሪያ ቤታቸው ከተማዋ ላይ የተኛው ጎርፍ የሚለቀቅበት አካባቢ ላይ በመሆኑ ደህና ቦታ ላይ ወዳሉት እህታቸው ሄደዋል። እስከ 6 ሳምንት መመለስ አትችሉም ይሆናል እንደተባሉ ነግረውኛል። ብዙ ከባድ ንፋሳማ ዝናብ ሂውስተን ላይ ወርዶ አይቻለው እንዳሁኑ አላየሁም ነው የሚሉት። እህቶቻቸውን ሰብስበው ካሉት ከወይዘሮ ገነት ካሳን ጀምር።
እኛ እንግዲህ ለነገሩ ሂውስተን ውስጥ አይደለንም፣ ከሂውስተን ወጣ ብለን ሹገርላንድ የሚባል ከተማ ነው ያለ ነው። ይሄን ያህል ርቀት የለውም። እዛው አካባቢ በደህና ጊዜ ጥሩ ስለሰሩት መንገዱን ደህና ነው፣ ግን ወጣ ብለን ለማየት አንችልም። በጣም ሁሉ ነገር ተዘጋግቷል። በጣም አሰቃቂ ነው። መንገዱ ሁሉ ተዘግቷል።
እናንተ ያላችሁበት ግን ጎርፎ አላጥለቀለቀውም? እናንተ ያላችሁበት
እኛ ጋር እስካሁን አልተጥለቀለቀም። ወደ ታች ወረድ ብሎ ነው እንጂ እኛ ጋር አካባቢ እስካሁን ድረስ ምንም ነገር የውሃ ምልክት የለውም። ይዘንባል፣ ኃይለኛ ዝናብ ይዘንባል፣ ግን አልተጥለቀለቀም።
ቤተሰብስ፣ ወዳጅ ዘመዶች አካባቢ እንዴት ነው?
ቤተሰብ እህቴ የሚያለችበት አካባቢ ጥሩ አይደለም። ውጡ ተብለው መጥተዋል። እዚህ ነው ያሉት። ሌላም እህት አለችኝ። እነሱን ሁላችንም እዚህ ተሰባስበናል። እንግዲህ እኛ ጋር ደህና ስለሆነ ወደ እኛ ጋር መጥተው እዚህ ነው የሚገኙት።
ጥሩ። እንደው ቢያንስ የእናንተ አካባቢ ደህና ከሆነ ሰብሰብ ብሎ ይህንን ሁኔታ ማሳለፊያ ቦታ መኖሩም በጣም ጥሩ ነው። ላነጋግር እችላለሁ?
አዎ አሉ። ዘውዲ ትባላለች። ዋና አነጋግሪያት። ሄሎ
ሄሎ። ጤና ይስጥልኝ ወይዘሮ ዘውዲ።
ጤና ይስጥልኝ፣ እንደምን አሉ?
እንኳን ከዚህ አደጋ ተረፋችሁ።
አሜን አሜን።
አሁን እህቶ ወይዘሮ ገነት እየነገሩኝ ነበረ፣ ወደ እኛ ጋር መጥተዋል ውጡ ተብለው አሉ። ምን ይመስል ነበር ያላችሁበት አካባቢ?
እኔ በተለይ እኔ አሁን ያለሁበት አካባቢ በተከታታይ ለሶስት አመት ያክል 2015 ቤቴ ውሃ ሞላ ማለት ነው። 2016 የልጄ መኪና ሞላ። አሁን ግን ጎርፉ ይመጣል፣ ያው ዝናብ በእንትን ባለ ቁጥር። አሁን ግን አሁን የተዘጋ እንደዚህ ትኖቹ ይከፍቱታል፣ የተጠራቀመ ውሃ እና እሱ ስለምንከፍተው ሙሉ ቤታችሁ ሊጥለቀለቅ ይችላል እና ለስድስት ሳምንት ያክልም ልትመለሱም አትችሉም ይሆናል። አሁን በተቻላችሁ መጠን እንድትወጡ ብለው ትላንትና ማታ 11 ሰዓት በእኛ ማለት ነው 11 ሰዓት ተኩል እንድንወጣ ተደረግን ማለት ነው። ያው አሁን ሰውም እየወጣ ነው ያለው።
ስለዚህ ቤታችሁ ያለበትን ሁኔታ ወደ ቤታችሁ ውስጥ ይግባ አይግባ ምንም የምታውቁት ነገር የለም?
ገና ነው፣ አልለቀቁትም። አሁን ጊዜ ሰጥተው ሰው ወጥቶን እስከሚጨርስ ድረስ በተፈጥሮ የሚዘንበው አቁሟል፣ ወደ ሌላ መንገድ ሄዷል። ደህና ነው ዝናቡ ማለት ነው።
እነሱ የሚለቁበት መንገድ ነው የሚከፈተው?
እነሱ የሚለቁበት ሰው እንዳይሄድ ይከለከልና ከዛ በኋላ ይለቁታል ማለት ነው። ግን ይለቁታል ማለት ፍለድም ቤታችን ላይ በላሽ የሚችላል። ከዚህ በፊት እንደሱ አድርገው ነበረ፣ ወደ እኛ አካባቢ አልመጣም።
እስካሁን ከነበረው እንግዲህ ያንን አካባቢ ደጋግመዋልና ይሄ ኃይለኛ ዝናብና ንፋስ እስካሁን ከነበሩት ጋር ሲያወዳድሩ፣ እርሶ እዛ በርከት ላሉ አመታት ኖረው ከሆነ እስቲ እንደው እያነጻጸሩ ይንገሩኝ ያሁን ያሁኑን።
እኔ በጣም ልዩነቱ ለመናገር የማይቻል ነው። አሊሻ የሚባል ለመጀመሪያ ጊዜ እንግዳ ሆኜ አንድ ወር እዚህ ጋር እንግዲህ በ1983 ማለት ነው የገባሁት 82 መጨረሻ 83 እና አሊሻ የሚባል መጥቶ ነበረ። በጣም ድምፅ አለው። ቆርቆሮችን በሙሉ ገነጣጥሎ ወሰደ፣ መሬቱን በጎርፍ ሞላ። እንደሱ አይቻለሁኝ። አዎ። ግን ያሁኑ ደግሞ በጠቅላላ ያኔ አካባቢ ያለው አሁን ግን በጣም የሚያስፈራ ነው። እንደዚህ በመጽሐፍ ቅዱስ የምናየው አይነት ነገር ነው የሚመስለው እና በጣም ያስፈራል። በፊት እንግዲህ ንብረትም ልጅም ስላልነበረኝ መሰለኝ፣ አሁን ግን እናቴም አለች እህቶቼም እና ቤተሰብ ስላለ በጣም ያስፈራል። በጣም በዚህ ከቀጠለ ደስ የማይል ሁኔታ ላይ ነው ያለው።
ቴሌቪዥን ነው የምናየው፣ መንገዶች አይታዩም፣ ባህር ሆኗል፣ በታንኳና በጀልባ ሆኗል የሚካሄድበት እና ወደ እህቶ ቤት ለመድረስ ችግር አልገጠማችሁም? መኪናዎች ውሃ ውስጥ ይገባሉ፣ ይሰምጣሉ፣ ግማሽ ጎናቸው ገብቶ በጭንቅ ፈጥኖ ደራሾች የሚያወጧቸው ሰዎች አይተናል እና እንዴት ልትደርሱ ቻላችሁ? ችግር አልገጠማችሁ መንገድ ላይ?
እንግዲህ እኛ አንደኛ በጣም የተቀራረብን ነን። ሁለተኛ መንገዱ እንዳልነበረ አጣርቼ ነው የወጣሁት። አሁን ሃይዌይ 6 የሚባል አለ ትልቅ ጎዳና፣ በሱ መሄድ እንደሚቻል ግን እኛ እስከምንነግራችሁ እንዳትወጡ ብለው ነበረ። ህግ ጥሼ እኔ 4:30 ጠዋት ተነስቼ መጣ፣ መኪናዎች ቆሙ አሉ፣ ደረስኩ ማለት ነው።
የሚያውቋቸው ወዳጅ ዘመዶች፣ ጓደኞቻችሁ፣ አብረዋችሁ የሚሰሩ የመሳሰለው ከቤታቸው መውጣት ያልቻሉ ወይም አደጋ የደረሰባቸው ሰዎች የምታውቋቸው ይኖራሉ?
አንድ ዘመዴ አሁን ደወልኩላትና አንድ የምታውቃት የልጆች እናት አንድ ብቻ አይደለችም፣ የሆነ አፓርትመንት ውስጥ የሚኖሩ እነሱ በጠቅላላ አንድ ቦታ አስቀምጠዋቸዋል እና ችግር ላይ እንዳሉ ሰምቻለሁኝ። ከዛ ውስጥ የተወሰኑ አበሾች አሉ። አዎ፣
ወደ መጠለያ ወስደዋቸዋል።
አዎ፣ እዛው በዛው ነው። ለምን ሩቅ መውሰድ አይቻልም? እነሱም ራሳቸው ፖሊሶቹም ለመድረስ ስላልቻሉ አሁን ያለውን ጉድለት ለመንገርም በጣም ከባድ ነው። ትንሽ ይቆያል።
አሁን እንግዲህ ከቤት አትውጡ ስለተባለ ምግብ፣ ሰው ቢታመም መድኃኒት፣ ሐኪም ቤት መድረሻ የመሳሰለው ችግር
መጀመሪያ ሳምንት ሙሉ ሲናገሩ ሲያስጠነቅቁ ኖረዋል። እኛ ደግሞ ለምደነዋል። ቤት ውስጥ መብራት ቢጠፋ ባትሪ አለ፣ በጋዝ ምድጃ ከሰልም አለን፣ ቂጣ መጋገሪያም አለን ከፈለግን እና ለምደነዋል። ሁሉም ሰውም ደግሞ ሁሉም ውሃም ያጠራቅማል ምንም ይላል፣ መድኃኒትም ደግሞ ይይዛል። ግን ማንም ሰው አሁን እኔ ዛሬ ቤቴን ስትለቀለቅ ደወልኩኝ፣ ድንገተኛ መምጣት አይችሉም። በቃ እኛ መምጣት አንችልም፣ ልናድንሽም አንችልም፣ ላይኛው ቤታችሁ ላይ ውጡና ቁጭ በሉ አሉን። ቁጭ አልን ማለት ነው። ውሃው ራሱ እንትን እስከሚደረስ
አሁን በአሁኑ ዝግጅታቸው ከዛን ጊዜ የተሻለ ነው ብለው ያስባሉ? እንግዲህ የናይን ዋን ዋን የሚደወለው 911 የሚደወለው የድረሱልን ጥሪ ነው የሚሉኝ አይደለም? ከዛሬ 2 ዓመት በፊት የገጠሙትን ነው የሚነግሩኝ።
አዎ።
እሺ፣ አሁንስ አገልግሎታቸው እንዴት ነው? እንዴት ነው ይላሉ?
አሁን እንግዲህ እንደ ቤንታው የሚባል አለ፣ የመንግስት ልክ እንደ ዳግማዊ ምኒልክ ሆስፒታል ማለት ነው።
እሺ።
ማንም ሰው መግባትም አይችልም መውጣትም አይችልም፣ በውሃ ተከቧል። ውስጡ ግን በሽተኞቹ ይታከማሉ።
አስቀድሞ ያለው እየታከመ ነው።
አዎ። ሌላ ግን ሊመጣ አይችልም በድንገተኛም በምንም እስካሁን ድረስ እንግዲህ አላየሁም። ግን በጣም በከባድ ሁኔታ ነው ያለው።
እዚህ አይነቱ ጥሪ የናይን ዋን ዋን የዘጠኝ 11 ጥሪ በጣም በዝቷል እና ተጨናንቋል ያሉ ነበር ሲናገሩ የነበሩት።
አዎ፣ ተጨናንቋል። አሁን እርዳታ ጠይቀዋል መስለኛል፣ ከሌላ እየመጡ ናቸው። ግን ችግሩ አንሶ አይደለም፣ መግቢያ መሄጃ የለም። የእሳት አደጋ መኪና አይገባም፣ ውሃ እየሞላ ነው።
እሱ አስቸግሯቸዋል።
አዎ፣ በጣም ብዙ ሰው ውሃ ቤታቸው ሞልቷል። ጣራ ላይ የተሰቀሉ ልጆች አይ ነበር፣ መንገድ ላይ የወጡ ሰዎች አሉ። አሁን እነሱን እየለቀሙ ያስገቧቸዋል ያሉት በአካባቢው።
ዛፍ ላይም አንዲት ሴት ልጃቸውን ይዘው ቁጭ ያሉ አይተናል ይመስለኛል በተለይ።
አዎ፣ ልክ ነው፣ ልክ ነው። በጣም የሚያሳዝን ልብስ እንኳን በስነ ስርዓት ሳይለብሱ በጣም የሚያሳዝን ሁኔታ፣ በጣም የሚያሰገንን ነገር ነው ሂውስተን ውስጥ የሆነው።
የሂውስተን ከተማ ነዋሪዎች ወይዘሮ ገነት ካሳን እና ወይዘሮ ዘውዲ ካሳን እናመሰግናለን።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እና በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ አንድ ሁለቱን እናቀርባለን።
ሄሎ የዘውትር አድማጫችሁ ነኝ ከቪው ከዋሽንግተን ዲሲ። በስራችሁ በጣም ደስተኛ ነኝ። የፎራቸው የመሳጠሩት መረጃ በጣም ደስ ይላል። ዛሬ ሰለሞን ክፍሌ ከኦሮሚያ ክልላዊ መንግስት ቃል አቀባይ ጋር ያደረገውን ውይይት ሰምቻለሁ። ቃል አቀባዩ አንድ ያሉት ነገር አለ። ሰዎች ሱቃቸውን መዝጋት መብታቸው ነው። ሌሎች ደግሞ ከፍተው ግብይት የሚያደርጉትን እንዲሁ ደግሞ መንግስት ከለላ ይሰጣል ብሏል። ታዲያ የሚገቡ ሰዎች መብታቸው ከሆነ መንግስት ለምንድን ነው ታሽጓል እያለ የሚለጥፈው? ይህንን ጥያቄ የሰለሞን ክፍሌ ይጠይቃል ብዬ ነበረ። ሳይጠይቅ ነው ያለፈው። ለሌላ ጊዜ ቢጠየቅ ደስ ይለኛል። መስጋት መብት ከሆነ መንግስት ለምን ያሽጋል? አመሰግናለሁ።
ሰላም ዜናዎች፣ እንደምን አላችሁ? አጉዶሮም እባላለሁ። ከአቴንስ ግሪክ ነው የምደውላችሁ። ይህችን ሀሳቤን አየር ላይ እንደምታውሏት እምነቴ ጽኑ ነው። በቅዳሜ ምሽት ፕሮግራማችሁ የጽዮን ግርማንና የወጣት ትዕግስት ዋልተ ንጉስን ውይይት ተከታትያለሁ። በአጠቃላይ ውይይቱ በጣም ጥሩ ነበር። የስነ ልቦና ችግር ያለባቸውን ሰዎች ለመርዳት ትዕግስትና የስራ ባልደረቦቿ የሚያደርጉት ጥረት እጅግ በጣም የሚያስመሰግንና የሚደነቅ ነው። በርቱ፣ ተበራቱ ለማለት እፈልጋለሁ። በአንድ ጉዳይ ላይ ግን ትዕግስት ባለችው ላይ መጨመር እፈልጋለሁ። በኢትዮጵያ ማህበረሰብ ውስጥ የእምነት ማጉደል መበራከትና ሰርቶ ጥሮ ግሮ ሳይሆን በአጭር ጊዜ ለመክበር መፈለግ እየተስፋፋ መሄድን ተጠያቂ የሚያደርገው ቤተሰብን ነው ብላለች። እውነት ነው። እያንዳንዱ ቤተሰብ ኃላፊነት አለበት፣ የራሱን ሚና መጫወት አለበት። ግን ትዕግስት አንድ ትልቅ ተጠያቂ ክፍል ሳትጠቅስ አልፋለች። ምናልባት እሷ አሁን ባለችበት ቦታ ሆና ስታስበው አይነኬ አካል ነው ብላ የምታስብ ይመስለኛል። እንደ እኔ ትልቁና ዋናው ተጠያቂው አሁን ኢትዮጵያን እየገዛ ያለው መንግስት ነው ባዩ ክፍል ነው። በአሁኑ ወቅት እኮ ኢትዮጵያ አንድ ወር ባልሞላ ጊዜ ውስጥ ሚሊዮነር የሚፈለፈልበት ሀገር ናት። ዛሬ ዘበኛ ወይ የቤት ሰራተኛ ስራውን ዝቅ ማድረግ ሳይሆን ገቢ ዝቅተኛ መሆኑን ለመግለጥ ነው። ወይም ምንም ገቢ የሌለው ሰው ከመንገድ ላይ ተመልምሎ በአመቱ ህንጻ የሚገነባባት ሀገር ናት። ይህንን ጉድና ድራማ የሚያይ ወጣት እኔም በአጭር ጊዜ ልክበር ቢል ምን ይገርማል? ከዚህ አይነት ችግር ሀገራችን የምትገላገለው ይህንን ስርዓት በጋራ አስወግደን የተሻለ ስርዓት መገንባት ከቻልን ብቻ ነው። ለመጨመር የፈለግኩት ይህን ነው። ቪዎች ለተሰጠኝ እድል በጣም አመሰግናለሁ።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ horn.voa.mobin ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን። አሁን ቀጣዩ ስፖርት።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ሞ ፋራ በዙሪክ ዳያመንድ ሊግ በ5000 ድል ተቀዳጀ። በዚያውም ከትራክ ውድድሮች በአጥጋቢ መልክ ተሰናበተ። የደቡብ አፍሪካዋ ካስተር ሲሜኒያ ደግሞ በ800 ሜትር ዳያመንድ ሊግ አከታትላ ለሁለተኛ ጊዜ ዋንጫ ነሳች። በኢጣሊያ ከተማ ሱሳ በተካሄደው የተራራ ላይ ሩጫ ደግሞ የሀገሪቱ አትሌቶች አሸንፈዋል። እነዚህንና የእግር ኳስ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። ሰር ሞ ፋራ ከትራኩ ውድድር ራሱን ያገለለው ባሳለፍነው ሐሙስ ዙሪክ ላይ በተካሄደው የዳያመንድ ሊግ በ5000 ሜትር የበላይነቱን አስመስክሮ ነው። ሁለቴ በኦሊምፒክ 5000 እና 10000 እንዲሁም በዓለም ሻምፒዮኑ ሞ ፋራ በዓለም ዙሪያ የሚገኙ አድናቂዎቹን ሐሙስ ዕለትም አላሳፈረም። በግሩም ያጨራረስ ስልቱ በድል አጠናቋል። 1400 ሜትር እንደ ቀራቸው ነበር ሞ ፋራ መሪነቱን የያዘው። የካናዳው ሙሐመድ አህመድ በመሪነቱ ተፈራርቋል። ሆኖም ፋራ የዓለሙ ሻምፒዮን ኢትዮጵያዊውን ሙክታር ኢድሪስንና ሌላውን ጠንካራ አትሌት ኢትዮጵያዊውን ዮሚፍ ቀጀልቻን በመፍራት መራቁን መርጧል። ከባድ ፉክክር የተጀመረው ግን 200 ሜትር እንደቀራቸው ነበር። አራቱ ከባድ ሚዛኖች ተፈተለቁ። ሞ ጥሏቸው አለፈ። በ13 ደቂቃ ከ06 ነጥብ 05 ሴኮንድ አጠናቋል። ሙክታር ኢድሪስና ዮሚፍ ቀጀልቻ በ06 ነጥብ 09 እና በ06 ነጥብ 18 የሁለተኛና ሦስተኝነቱን ስፍራ ወስደዋል። ባረጋ ሰለሞን አራተኛ። ዙሪክን ጃን ሜዳ ያስመሰሏት የኢትዮጵያ አትሌቶች ባሳዩት ፉክክር ተደንቀዋል። በ1500 ወንዶቹ ከአንደኛ እስከ ስድስተኛ ያለውን ቦታ በሙሉ የወሰዱት በቲሞቲ ቻሪዮት የተመሩ የኬንያ አትሌቶችም በተመሳሳይ አድናቆት አትርፈዋል። በመቶ ሜትር ወንዶች ብሪታንያ፣ በአራት መቶ ቦትስዋና፣ በከፍታ ዝላይ ኳታር ድል ተቀዳጅተዋል። ወደ ሴቶቹ ስንሄድ በስምንት መቶ ሜትር የደቡብ አፍሪካዋን ካስተር ሲሜንያን መቋቋም የቻለ እንደ ጠፋ እናገኛለን። ገና 200 ሜትር እንደሄዱ ጀምሮ ነበር ሲሜንያ የነጎደችው። ሳታቋርጥ በመሪነቷ ቀጥላ በአንድ ደቂቃ ከ55.84 ሴኮንድ በድል አጠናቃለች። ፍራንሲኒዮን ሳባና ማርግሬት ዋምቡይ ከኬንያ ሁለተኛና ሦስተኛ ሆነዋል። ይህም በዚሁ ላብቃና ወደ ኢጣሊያው የተራራ ሩጫ ስፖርት ዜና ልለፍ። በትላንቱ ሱሳ ከተማ በተካሄደው ውድድር የኤርትራው ፔትሮ ማሙና ኢጣሊያዊቷ አሊስ ጋጊ ነበሩ ቀድመው ይጨርሳሉ የሚል ግምት የተሰጣቸው። ከሰባቱ ዙር የዓለም ዋንጫ ውድድር የትላንቱ አምስተኛው መሆኑ ነው። ኤርትራዊው ፔትሮ ማሙ በተራራ የረጅም ርቀት ሩጫ የዓለም ሻምፒዮን መሆኑ ይታወቃል። ትላንት ሱሳ ላይ ሲሮጥ ለመጀመሪያ ጊዜው ነበር። አሸናፊዋ በሴቶቹም በወንዶቹም ጠንካራ አትሌቶችን ያቀረበችው ኢጣሊያ ሆናለች። በዚሁ መሠረት አሌክስ ባልዲሲኒና ካሜላ ማግሊያኖ አሸንፈዋል። አትሌቲክሱን በዚሁ ላብቃ። ለሀገር ውስጥና ዓለም አቀፍ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። የክረምቱን ወራት ተከትሎ በአሁኑ ጊዜ የእግር ኳስ ውድድሮች የሉም። ይሁን እንጂ የፊታችን መስከረም ወር ማለትም ከሀያ አንድ ቀናት በኋላ ዓለም አቀፋዊና አህጉራዊ ሁለት የእግር ኳስ ማጣሪያ ጨዋታዎች አዲስ አበባ ላይ ይደረጋሉ። ከሀያ ዓመት በታች የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ለዓለም ዋንጫ ማጣሪያ የኬንያቸውን መስከረም ሰባት ቀን 2010 ዓ.ም. ይገጥማል። በዚሁ ወደ ውጭ የእግር ኳስ ዜና አሸጋግራለሁ። በሳምንቱ መጨረሻ ሁለት ቀኖች 10 ጨዋታዎችን በከናወነው የእንግሊዝ ፕሪሚየር ሊግ ከአስር ግጥሚያ 20 ጎሎች ተመዝግበውበታል። የሳምንቱ ተጠባቂ የሊቨርፑልና የአርሴናል ጨዋታ በሊቨርፑል ፍጹም የበላይነት 4-2 አሸናፊነት ሲጠናቀቅ፣ በአርሴናል አጠቃላይ አቋም የተበሳጩ የቡድኑ ደጋፊዎች አስከፊና አሳፋሪ ሽንፈት ብለውታል። ሊቨርፑል 10 የግብ ሙከራዎች አድርጎ 4ቱን ለፍሬ ሲያበቃ፣ አርሴናል በአንጻሩ ምንም የግብ ሙከራ ሳያደርግ ተጫዋቾቹ እንደፈዘዙና እንደደነዘዙ የጨዋታው ጊዜ አልቋል። አሰልጣኝ አርሰን ቬንገር ከጨዋታው በኋላም በሰጡት አጭር መግለጫ ቡድናቸው አርሴናል ሙሉ በሙሉ በጨዋታ መበለጡን፣ በአካል ብቃት፣ በስነ ልቦናም ሆነ በታክቲክ የአርሴናል ተጫዋቾች ደክመዋል ብለዋል። በሊቨርፑል በኩል ሳዲዮ ማኔና መሐመድ ሳላህ የአርሴናልን ተከላካዮች እንዳልነበር እያደረጉ በማለፍ ግሩም ግሩም ጎሎችን አስቆጥረዋል። ሮበርቶ ፈርሚኒሆና ዳንኤል ስቶይች የመጀመሪያውንና የመጨረሻውን ጤንጠኛ ጎሎች በግንባር ገጽተው አስቆጥረዋል። ማንቸስተር ዩናይትድ ሶስቱንም ጨዋታዎች አሸንፎ ምንም ጎል ሳይገባበት በዘጠኝ ነጥብና በአስር ንጹህ ጎል መሪነቱን ይዟል። ሊቨርፑል በሰባት ነጥብ ማንቸስተር ዩናይትድን ተከትሏል። የስፔን ላሊጋ ሁለተኛ ሳምንት ጨዋታ ላይ ደርሷል። ባርሴሎና አላቬዝን 2-0 በረታበት ጨዋታ ሊዮኔል ሜሲ ሁለቱንም አግብቷል። ሜሲ ጎሎቹን ከማግባቱ ቀደም ሲልም የተገኘው ፍጹም ቅጣት ባይስክ ሀትሪክ ሶስታ መስራት ይችል ነበር። ሌላው በላሊጋው በሰፊ የግብ ልዩነት ያሸነፈው አትሌቲኮ ማድሪድ ላስ ፓልማስን 5-1 ሸኝቷል። የአምናው የላሊጋውና የአውሮፓ ሻምፒዮናው ሪያል ማድሪድ ቪያሪያል 2-1 በመለያየቱ ለቅጥሏል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በስድስት ነጥብ አናት ላይ ሲቀመጥ፣ ሪያል ማድሪድን ጨምሮ ሶስት ቡድኖች በኩል ነጥብ በአርሳል በሁለተኝነት ተከትለዋል። በእኔ በኩል ያለው የሆነ ሰለሞን አመሰግናለሁ።
ገዛኝ ጽዮን መስቀል ነበር ከአዲስ አበባ። እኔም አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሁለተኛው ቅንብር ላይ ደርሰናል። የተከበራችሁ አድማጮች፣ አፍሪካ ነክ ርዕሶች። የትግራይ ክልል ለዘመናት ተራቅቶ የነበረውን አካባቢውን መልሶ ለማልማት ባወጣው ፖሊሲና ሕዝቡ ባደረገው ጥረት ለተገኘው ውጤት በዓለም አቀፍ ደረጃ ተወዳድሮ አንደኛ በመውጣት የወርቅ ሜዳሊያ ተሸላሚ ለመሆን መብቃቱን በተባበሩት መንግሥታት ድርጅት በረሃነት እንዳይስፋፋ የሚሠራ ቢሮ ባለፈው ማክሰኞ አስታውቋል። የትግራይ አርሶ አደሮች ካለፉት 15 ዓመታት ወዲህ 1 ሚሊዮን ሄክታር ከሚሆን መሬትና ኮረብታዎች ላይ ቢያንስ 90 ሚሊዮን ቶን አፈርና አለት በእጃቸው እንዳንቀሳቀሱ በወርልድ ሪሶርስ ኢንስቲትዩት የመልሶ ማልማት ጠቢብ ረጂ ሳይድ ጠቁመዋል። ስለ ጉዳዩ እንዲያብራሩልን የትግራይ የእርሻና አካባቢ ጥበቃ ቢሮ ኃላፊ ዶክተር አትንኩት መዝገቡን አዳነች ፍስሐ ያነጋግራለች። ዶክተር አትንኩት ስለ ሽልማቱ በማብራራት ይጀምራሉ።
ወርልድ ፊቸር ካውንስል የሚባል ዩናይትድ ኔሽን ኮንቬንሽን ተቆምባት ዴዘርቲፊኬሽን ጋር በመተባበር በ2017 በበረሃነት ቅነሳ ወይም ደግሞ ዴዘርቲፊኬሽን በመቀነስ ማለት ነው ያሉት ምርጥ ፖሊሲዎች የዓለማችን አወዳድሮ እንግዲህ በሁለቱም ትብብር የሚሰጥ ሽልማት ነው የተገለጸው። ሽልማቱ ማን ማን አሸናፊ እንደሆነ የሚል ነው። ትግራይ ወርቅ ተሸላሚ ሆናለች። ቻይና እና ብራዚል የብር ተሸላሚ ሆነዋል። አውስትራሊያ፣ ጆርዳን እና ኒጀር ደግሞ የነሐስ ተሸላሚ ሆነዋል ማለት ነው። ከብዙ ማጣራት ከብዙ ሂደት በኋላ ማለት ነው። ሽልማቱ የሚሰጠው ሴፕተምበር 11 ባለው ነው። በቻይና ሀገር ነው የሚደረገው። የክልላችን ከፍተኛ ባለስልጣናት ይሄዳሉ ማለት ነው። በዚህ ሂደን ሽልማታችን እንቀበላለን ማለት ነው። የሽልማት ስነስርዓት ይኖራል። የኮፕ 13 ሚቲንግ አለ እዛ።
በዓለም ደረጃ በተደረገው ውድድር ነው እንግዲህ ትግራይ ክልል ወርቅ ያሸነፈው፣ አንደኛ ሆኗል ማለት ነው።
ትግራይ አንደኛ ነው፣ ብቸኛ ወርቅ ተሸላሚ።
ትግራይን ለዚህ ሽልማት ካበቁ ጥረቶች እስቲ ጠቀስ ቢያደርጉልን ዋና ዋናዎቹን።
እንግዲህ በ77 ዓመተ ምህረት መለስ በጣም በህይወቴ በጣም ተስፋ አስቆራጭ ነው። እኔ የምታገልላቸው ሰዎች በረሀብ በችግር እየተበታተኑ ነው። ሌላም ዳይሜንሽን ነበረው፣ የሰፈራ ፕሮግራም ነበር እና ስለዚህ ህዝብ እንደ ህዝብ ለመቀጠል በጣም አስቸጋሪ ነበር እና ከዛ በኋላ በ78 ዓመተ ምህረት የእርሻ ዘርፍ ነበር በህወሓትም ዳይሬክሽን ቢሆን ማለት ነው። ከ73 ጀምሮ ማለት ነው። ቶፖግራፊውም ወጣ ገባ ነው፣ የጦርነት ቦታ ነው፣ ብዙ ነገር አልተሰራም። ስለዚህ ተፈጥሮ በጣም ተጎድቷል። በጣም ሀርሽ ኮንዲሽን ነው። ስለዚህ እርሻ ብለን የምንከተል ከሆነ የኢኮኖሚያችን ዋና ምሰሶ የሚሆን ከሆነ ተፈጥሮን መመለስ ማዳን አለብን የሚል ከዚያን ሰዓት ጀምሮ ሞቶ ነበር። በአንድ እጅ ብረት በአንድ እጅ እንትን የሚል ነጻ መሬት ላይ ይሰራ ነበር። ከዛ በኋላ እየሰፋ መጣ። ኦልሞስት 81 ላይ በደንብ ወደ ሙሉ ትግራይ ኦልሞስት ተቋጥሮ ስለነበር ነጻ መሬትም ስለነበር ፐራራሊ ሲሰራ ነበር። በጥረታችን በራሳችን መቀየር እንዳለብን አደራም እንዳለብን መለስ ሲናገር ነበር። በዚያን ሰዓት ለትግራይ ህዝብም ይህ ብዙም ከባድ አልነበረም። እንደ ካምፔን ሲሰራ ነበር። እንደ መጀመሪያ አካባቢ ብዙም ሌላ አክቲቪቲ ስላልነበር 3 ወር አካባቢ ነበር። ከዛ ቀነሰ 40 እንደገና ወደ 20 ወረደ፣ እንደገና ወደ 40 ቁጥሩ ከፍ ይላል። አሁን ግን ኤብል ሆኖ ለረዥም አመት 20 ቀን በነጻ ጉልበት ይሰራል ማለት ነው።
በአመት ነው 20 ቀን?
አዎ፣ በአመት 20 ቀን ተከታታይ ናቸው። ይህኛው ምነግርሽ ከየካቲት አንድ ነው የሚጀምረው። ከጥር 25 እስከ 30 የሰማዕታት ቀን ተብሎ የተፈጥሮ ስራ ዝግጅቱ የሚፈተሽበት ነው። ውሃ የሚያጠጡበት፣ የሚኮተኩቱበት፣ ፍግ የሚያደርጉበት ነው። ይህ እነዚህ 5 ቀናት ወረድ ተተክለው ለነበሩት ማለት ነው። ከዛ የካቲት አንድ ኦፊሻሊ ለምሳሌ በዚህ አመት መሆን የተካሄደ የሚቀጥለው ሌላ ቦታ። አሁን ካምፔን አያስፈልግም፣ ኦልሬዲ ስኬጁል ውስጥ ገብቷል።
አንድ ቦታ ያነበብኩት ነበረ፣ ተራራዎችን ሁሉ ኮረብታዎችን ቆፍረው ለምን እንዳደረጉት አንብቤ ነበር አንድ ዘ ጋርዲያን የሚባል ጋዜጣ ላይ እና እሱን እስቲ የተደረገውን ነገር ቢነግሩን።
ደን ቢኖረው ኖሮ መቆፈሩ ባላስፈለገ፣ ህይወት የሌለው ነገር ፊዚካል ስትራክቸር መስራት ያለበት ቅድሞ ሁኔታ ስለሆነ ህይወት ያለው ነገር ለማኖር ማለት ነው። በብዛት የተፋሰስ ስራዎች፣ ትሬንቾች፣ በኢንተረስ የተለያዩ አክቲቪቲ የሶይል ኤንድ ወተር ኮንዘርቬሽን ስራዎች ተሰርተዋል በጉልበት ማለት ነው። እንግዲህ የውሃ ሶርሳችን ወይ ምንጫችን አንድና አንድ ነው። ዝናብ ዘንቦ የተራቆተ ቦታ ወይ ደግሞ የሆነ ስትራክቸር ከልምክ ካል ተሰራበት አጥቦት ነው የሚሄደው አፈሩ ምናምን ወዲያው ነው የሚሄደው። ስለዚህ በተቻለ መጠን ተራራው ብዙ ጥረት ተደርጎበት ዝናቡ ሲዘንብ እዛ እንዲቀር ቀስ ብሎ ወደ መሬት እንዲገባ ከዛ በኋላ ቀስ ይያለ ወጣት አይቀር ወደ ወንዝነት ይቀየራል። ወንዙን ተመሽ መስኖ ማሳፋት ይቻላል ማለት ነው። ተመልሰሽም በዛ ጋራውን የምታጠጭበት ሁኔታ ይኖራል። በጣም ዲፕ ቦሮበር ነበር እነዛ ላይ ብዙ ተሰርቷል። በጣም ፈራርሶ የነበረ መሬት ሪሃብሊቴት አድርጓል። በጣም ብዙ ስራዎች አሉ። አጠቃላይ እንደ ካምፔን ሙሉ ትግራይ የሸፈነው ወደ 29 አመት አካባቢ ነው የሚሆነው። እንግዲህ ደና ከዚህ በተጥብ ጀምሮ ነው የምነግርሽ ያለው። ከዛ በኋላ በተመሳሳይ ነው የቀጠለው። ለምሳሌ ወደ አግሪካልቸር ፖሊሲ ላንጣሽና አግሪካልቸራል ዲቨሎፕመንት ሌድ ኢንዱስትሪላይዜሽን የሚል ነው ፖሊሲ የወጣው በአገር ደረጃ። ወደ ትግራይ ሲመጣ አግሪካልቸር ያለ ተፈጥሮ አይሆንም። የኛ እንደ ፖሊሲ ተኮት የተደረገው ኮንዘርቬሽን ቤዝድ አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪላይዜሽን ተፈጥሮን መሰረት ያደረገ ተፈጥሮ ተጎድቶ ስለነበር ተፈጥሮ ብዙ ተሰርቷል። ብዙ የተቀየረ ተራራ አለ። እናንዴ በጣም የሚገርምሽ ማለት ነው ለማመን የሚያቅትሽ 120 ሜትር ከ15ና ከ20 ሜትር ጉድጓድ ተቆፍሮ ለውሃ ለመጠጥ ውሃ የታጣበት ቦታ አሁን አብራሃጣ ላይ 3 ሜትር 4 ሜትር አለ። የውሃ ባንክ ብለው አለ። ይሄኛው እንደ አድ እንደ ኤግዛምፕል ብዙ ሆን ስለሚያቀም እንደዚህ አይነት ቦታ ተመሳሳይ ቦታዎች አሉ። በትግራይ ውስጥ በርካታ ቦታዎች
በዚህ ጥረት ተጠቃሚ የሆኑ ሰዎች ምን ያህል ይሆናሉ?
እርሻ ላይ የተሰማራ ይጠቀማል። ኢንፕሪንሲፕል በተለይ መስኖ አለው። የመስኖ ሽፋን 3.5 አካባቢ ነው የነበረው በትግራይ በሙሉ ክፍል የዛሬ 15-20 ዓመት አካባቢ ማለት መጀመሪያ አካባቢ። አሁን የዚህ ዓመት ሪፖርት 258 አፕ ኤንድ ዳውን ይላል እንደ ውሃው ማለት ነው። ከአመቱ በፊት ማለት በዘንቦ ከነበረ ሪቻርጅ ያደረገዋል። ስትሪሞቹ ወይ ደግሞ ወንዞቹ ደህና ይሆናሉ። የመስኖ ከቨሬጁ ደግሞ ሰፋ ይላል ማለት ነው። አንዳንዴም ከፍ ዝቅም ይላል። ስለዚህ በዚህ ዓመት 250,000 አቨሬጅ አንድ ሄክታር ለአምስት ነው የሚሆነው፣ ለአምስት ሰው ነው የሚሆነው።
በተለይ ትኩረት የተሰጠባቸው አካባቢዎች የትኞቹ ነበሩ?
በተቻለ መጠን ሁሉም ጋር ነው የተገባበት፣ ሙሉ ትግራይ ማለት ነው። ስለዚህ ፎከሱ ይለያያል። ለምሳሌ ሎውላንድ አካባቢ ብዙ ስራዎች ሊሰራ ይችላል። አሁን ራያ አስተበሽ ለምሳሌ መሆን ታች አካባቢ የመጣውን ጎርፍ ወደ ማሳ ማስገባት ትራዲሽናል ሪች እንትን አለ። ወደ ሃይላንዱ ብትሄጅም ሌላ ቦታ ማለት ነው። በጣም የተጎዳ ቦታ ስለሆነ ምናልባት በትኩረት ደረጃ የሚለያየው እነዚህ የሴፍቲኔት ምናምን የሚመጡ አለ አይደለ? እነዚህ በትንሽ ምግብ ለስራ የሚሰሩ እዛ በጣም የተጎዱ ቦታ ላይ እነዚ አሎኬት ይደረጋሉ። ይህ የፊዚካል የህዝብ ካምፔኑ ሁሉም ሰው የሚሰማራበት ግን ሙሉ በሙሉ ትግራይ ነው። ሙሉ ከጫፍ እስከ ጫፍ ሁሉም ያኛው እንደ የስፖርቱ ብዙ ችግር ተጎጂ ያለበት ቦታ አለ፣ ደህና ቦታ የሆነ አለ። ስለዚህ ምንድን ነው እርዳታው ዝም ብሎ ልመናን ለማስረጥ እንዳይሆን የተፈጥሮ ስራ እየሰሩ እነሱም ተጠቃሚ የሚሆኑ ራሳቸው የሚችሉ ግራጁዌት አድርገውም እንዲወጡ ይወጣሉ፣ በየጊዜው ይገባሉ። ሌላም በአንጻራዊ ነው እንግዲህ ሪሌቲቭ ተርም ነው ይሄ ከድህነት መውጣት የሚለው ነገር። እንደዚህ አይነት ነገር የሚሰራው በዳይሬክሽን ግን ሁሉ ነው ሙሉ ከጫፍ እስከ ጫፍ ያስፈልገዋል። ይህ ሽልማት በትልቅ ነገር ስንታወቅ ለእኛ ሌላ ብርታት ነው የሚሰጠን። አሁን ያለው ስራ ወደ ሌላ የምናስፋበት አዲስ አስተሳሰብ ላይ ነው ያለ ነው። ይህኛም ሆኖ ስኬታማ የሆንባቸው ቦታዎች ተሞክሮ አድርገን ሪፕሊኬት ለማድረግ እያሰብን ነው።
ዶክተር አስቱንኩት መዝገቡ ለሰጡኝ ማብራሪያ በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ምሽቱ የመጨረሻ ቅንብር እናልፋለን። በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞች ቋሚ የመኖሪያ ቦታ ይሰጠን ሲሉ ከትላንት በስቲያ ሰላማዊ ሰልፍ ወጥተዋል። በሰልፉ የተሳተፉት በሺዎች የሚቆጠሩ ሰዎች ነበሩ ነው የተባለው። ባለፈው ሳምንት ቅዳሜ አጥቢያ ላይ ከ800 በላይ የሚሆኑት እኒህ ስደተኞች በእንቅልፍ ላይ ሳሉ ነው መሳሪያ በታጠቁ ፖሊሶች እየተዋከቡ ለአራት ዓመታት ከኖሩበት ሕንፃ እንዲወጡ የተገደዱት። ዛሬስ በምን ሁኔታ ላይ ይገኛሉ? ጠይቀናቸው በሰጡን ምላሽ ከሐሙስ ጀምሮ ከከረሙበት ጫካ ወደ ሮም መመለሳቸውንና አሁን በከተማዋ መንገድ ላይ መዋል ማደር እንደጀመሩ ገልጸውልናል። ለጣሊያን መንግሥት ያቀረቡት ጥያቄ ምን ደረጃ ላይ እንደደረሰም መስታወት አራጋው ደውላ አነጋግራለች።
ቅዳሜ ዕለት ሮም ከተማ የስደተኞቹን መብት ለማስጠበቅ በተደረገው ሰላማዊ ሰልፍ ላይ በሺዎች የሚቆጠሩ የጣሊያን ዜጎችና ሌሎች ጥገኝነት የጠየቁ ስደተኞች ተሳትፈው ነበር። ስደተኞች አሸባሪዎች አይደሉም የሚሉ ጽሑፎችን ያነገቡት ሰላማዊ ሰልፈኞቹ ከጊዜያዊ መኖሪያቸው ለተፈናቀሉት ስደተኞች በአስቸኳይ መኖሪያ ይሰጣቸው የሚል ጥያቄያቸውን ነበር ሲያሰሙ የዋሉት። ተክለ እግዚእ ገብረ ኢየሱስ ቅዳሜ ዕለት ስለተካሄደው ሰላማዊ ሰልፍ ባጭሩ ገልጸውልን ነበር።
በጣም ትልቅ ነበር። እኔ ራሴ እዛ ነበርኩኝ። ተሸክመን ብዙ ሰው ነበር። በእውነቱ ብዙ ጣሊያን መጥተዋል። 8,000-10,000 እንገመታለን። በተሰጠን ቦታ እንግዲህ በሰላም ተጀምሮ በሰላም አልቋል እና ሂደት ላይ ነው ያለው። የሮም ከንቲባ የሀገር አሁን በቅርቡ በዚህ በሶስት ቀናት ውስጥ ይገናኛሉ ከንቲባውና የሀገር ግዛት ሚኒስትሩ እና ከክልሉ የላሲዮ ክልል አስተዳደር ተገናኝተው በጋራ መፍትሄ ለመፈለግ አሁን ምንድን ነው የሚሉት ህንፃዎቹ ከማፊያ ምናምን የተወሰዱ ባዶ አሉ፣ እነሱ ስደተኞች እንዲኖሩበት እያሉ ነው። ግን መጀመሪያ ደግሞ ቤት የሌላቸው መንገድ ላይ የተጣሉት የጣሊያን ዜጎች ለነሱ ለምን አይሰጥም የሚሉ ቀኝ አክራሪ ቡድኖችም አሉ እዛ ፖለቲካ ውስጥ። ይሄ እየተነጋገሩበት ነው።
ቴዲ ግርማ በ1995 ዓ.ም ነው ወደ ጣሊያን የገባው። የጣሊያን መንግስት መጠለያ ስላልሰጠው ከጓደኞቹ ጋር ተጠቅቶ ከተፈናቀሉበት ህንፃ ውስጥ ይኖር ነበር።
ባለፈው በተሰባሰብንበት ሰልፍ ሰላማዊ ባካሄድንበት ቦታ ላይ በሰጡን ቦታ አለ ነበረ። ለሁለት ቀን ብሎ የፈቀዱልን የሆነች ቦታ አለች ነበረ፣ ፒያሳ ቬኔዚያ የሚባል ቦታ። አሁን እዛ ጋር የሆነች ዳስ ነገር ተጥላ ነገር ነርች ራሷንም እንዲነፋትም ወደዛ ወደዚህ እያደረጋት እናለችም እና አሁን እዛ ሀገር ተሰብስበን ያለ ነው። እንግዲህ 20 ሰዓት ላይ ጠብቆ ምናምን ብለናል። እንግዲህ የጠበቅናቸው ነው ያለ ነው።
ቅዳሜ ዕለት ሰላማዊ ሰልፍ ወጥታችሁ ነበረ፣ ምን ምላሽ አገኛችሁ? ምን ያህል ሰው ተገኘ ሰላማዊ ሰልፉ ላይ?
በዛ ሰዓት ወቅት ላይ በጣም ብዙ ሰው ነበረ ያለው። እዛን ከ5,000 ወይ እስከ 7,000 ሰው ነው ይኖዋል ብዬ አስባለሁ። እኛ የምንፈልገውን ነገር ቤቱ ነበረ የጠየቅናቸው። በዛ ሰዓት ወቅት ላይ እንደውም ሰዓታችሁ ይህጥለይ የተፈቀደላችሁ ሰልፍ ያደረጋችሁ ሰዓት የእናንተ ሰዓት አልቋል፣ ስለዚህ ይህን ቦታ ለቃችሁ መሄድ አለባችሁ አሉ። እኛ ከዚህ ለቀ የምንሄደው የት ነው የምንሄደው? ከዚህ ጋር ሽለቃሽ የት ነው የምንሄደው? ማረፋችን የት ነው ወይም ማደራችን የት ነው? ይሄን አስባቸው አላሉ። እንዲያ ነገር የምናውቀው ነገር የለም። ከዛም በኋላ ተነጋገሩና ከኦፊስ ጋር ወረቀት እዚህ ቦታ እንድንቆይ ለሁለቀ እንድናድር እንድንቆይ በፍቃድ ሰጡን። ያችን ወረቀትም አሁን ኤክስፓየር ያደርጋል። ያች ወረቀትም አሁን ለማሳደስ ሄደዋል።
ቅዳሜ ከሰላማዊ ሰልፉ በኋላ በሮም ከተማ ለተወሰነ ሰዓት መቆየት እንድንችል ስለተፈቀደልን አሁን ሮም ከተማ ነው መንገድ ላይ ተኝተን የምንገኘው በማለት ያሉበትን ሁኔታ ገልጸውልናል። ፋሲካ የጣሊያን ፖሊስ ዱላ እጇን ሰብሯል። ሕክምና እስካሁን አላገኘችም።
አሁን ወደ ከተማ መተን ቁጭ ብለናል። ሰው ምንም መፍትሄ የለም። ዛሬ የሆነ የተሰበሰቡት ነገር ነበረ። ሰው ተመርጦ ሄዶ አናግሯቸው ነበረ፣ ለእኛ የሚገባን ጥያቄ የጠየቅናቸውን ጥያቄ እንዲመልሱልን ማለት ነው። ግማሽ ድረስ ሄደናል ብለዋሉ። ምን ላይ እንደደረሱ ገና አሁን
አድሃኖም አደም ለ4 ዓመታት ይኖሩበት የነበረውን ህንፃ ነዋሪዎች በማስተባበር ይሰራ ነበር። የዛሬው ውሏችሁ ምን ይመስላል ስንል ጠይቀነው ነበር።
ዛሬ ፍቃድ ሰጠን ነበረ። አሁን ገና ለመግባቱ እዛ ኦፊስ ላይ አይሰጠም አለ። ገና ነው፣ እዛ ቢያሳ ነው ያለው። ሁላችሁ ቻምበር ፊት ለፊት ከሚኒስትሩ እና ከኮሚኔ ከአስተዳዳሩ ምናምን የተደረገ ምንም የለም።
አባ ሙሴ ዘርአይ ለበርካታ ስደተኞች መብት የሚከራከሩ በርካታ ስደተኞችንም ከሜዲትራኒያን ባህር ከመስመጥ ያዳኑ አባት ናቸው። ኤጀንሲያ ዘሀበሻ የተባለው ድርጅታቸው በተለይም በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን በመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል።
አዲስ ነገር ምንም እስካሁን የለም። እኛ በተቻለ ለእነሱ ብቻ ሳይሆን ሌሎች በእንደነሱ አይነት ሁኔታ ያሉ ሰዎች አሉ። እስካሁን ካሉበት ቦታ ባይባረሩም አደጋ ላይ መባረር እንደሚችሉ የታወቀ ነው። የጊዜ ጉዳይ ነው እንጂ አይቀርላቸውም። ስለዚህ ለእነሱም ሳይቀር ለሁሉ መጠለያ የሌለው ስደተኛ በመንግስት ደረጃ ጥገኝነት ተሰጥቶት እያለ ግን በተግባር ምንም የሌለው ለእነሱ ሁሉ መፍትሄ እንዲገኝ ጥረት እያደረግን ነው። ከተለያዩ የፓርላማ አባሎች፣ የመንግስት ያልሆኑ ማህበሮች፣ ድርጅቶች ግንኙነት እያደረግ የሮማ እና የሮማ ብቻ ይሆን የላሲዮ ሬጂዮናል የክፍለ ሀገሩ አስተዳደር ኃላፊዎች ከነሱም መፍትሄ እንዲያገኙላቸው ጥረት እያደረግን ነው። ግን ገና እስካሁን የያዝነው ጭብጥ የለም። ገና በንግግር ላይ ነው ያለው። ዋናው አንድ ውሳኔ የተወሰነው በውጭ ጉዳይ ሚኒስቴር ከዚህ ሁኔታ በኋላ ሌላ እንደዛ አይነት ቦታ ሌላ ሳይገኝላቸው ካሉበት ቦታ እንዳይባረሩ ይሄ ውሳኔ አስተላልፈዋል የውስጥ ጉዳይ ሚኒስቴር። ይሄ አንድ ደረጃ የተደረሰ ነው። አሁን ከዛ አልፎ ደግሞ ለነዛ ተባረው ያሉት ለሱ መልስ መጠለያ ቤት እንዲገኝላቸው ይሄም እየጠየቀ ነው። ጊዜ
አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።